ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
እንኳን ለ75ኛው የድል በዓል አደረሳችሁ ክቡራትና ክቡራን።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 27 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሽታችኋል አድማጮቻችን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን። የምሽቱ አስተናጋጆቻችሁ ሰሎሞን አባትና
አዳነች ፍስሐዬ ነን።
በፋሽስት ጣሊያንና በኢትዮጵያውያን መካከል የተደረገው የአምስት ዓመት የቀን ተሌት ውጊያ ወራሪውን ፋታ በማሳጣት ባልበገር ባይነት በተደረገ ተጋድሎ የዛሬ 75 ዓመት በዚሁ ቀን የጠላት ባንዲራ ተወግዶ የሀገራችን ሰንደቅ ዓላማ የተውለበለበበት ዕለት በመሆኑ በታላቅ ኩራት የምናከብረው ብሔራዊ በዓላችን ነው።
ፕሬዚደንት ተሾመ ሙላቱ 75ኛውን የድል በዓል አስመልክቶ ካደረጉት ንግግር የተወሰደ ነው። በዕለቱ አብይ ርዕስ ዘገባለን።
በኒሻንጉል ጉሙዝ ውስጥ ከሚንቀሳቀስ በአንድ ኢትዮጵያዊ ባለሀብት የተያዘ እርሻ ልማት ላይ ሰራተኞች ተጠለፉ።
40 ሰራተኞች ያሉበት አይታወቅም። 22ቱ ግን በእርግጠኝነት ሱዳኖች የወሰዷቸው ናቸው። ከኛ የሱዳን ወታደሮች ማለት ነው።
የእርሻ ልማቱ ባለቤት አቶ ይርሳው የሺ ወንድም ናቸው የሰማችኋቸው። በመጽሔት ይመለሳሉ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኡጋንዳ መንግስት የተቃዋሚውን ኤፍዲሲ ፓርቲ እንቅስቃሴ የሚዘግቡ ጋዜጠኞች ፈቃዳቸው ይነጠቃሉ፣ ሊታሰሩም ይችላሉ ሲል አስጠንቅቋል። ፕሬዚደንት ዮወሪ ሙሶቬኒን ለአምስተኛ ጊዜ አሸናፊ የሆኑበት ፕሬዚዳንታዊ ምርጫ እንደ አውሮፓ አቆጣጠር የካቲት 18 ከተካሄደ ወዲህ ኡጋንዳ ውስጥ ውጥረት እንደሰፈነ ነው። ዘጋቢያችን ኤሊዛቤት ፖላንት ከካምፓላ የላከችው ዘገባ አለ፣ አዲሱ አበባ ያቀርበዋል።
የዛሬው ሐሙስ ባለፈው ፕሬዝዳንታዊ ምርጫ የተመዘገበው ድምፅ በነጻ አካል ይመርመርልን የሚል ጥያቄ ያነሱ የተቃዋሚው ኤፍዲሲ ባለሥልጣናትና ደጋፊዎቹ ሰላማዊ ሰልፍ የሚያደርጉበት ቀን ነበር። ይሁንና መንገዶች በፖሊስ ታጥረዋል። እጩ ፕሬዝዳንታዊ ተወዳዳሪ ሆነው የቀረቡት የተቃዋሚው ፓርቲ መሪ ኪዛ ቤሲጌም በቁም እስር ላይ ውለዋል። ዋናው የፖሊስ ተቆጣጣሪና የማስታወቂያ ሚኒስትሩ ዛሬ ሐሙስ በጠሩት ጋዜጣዊ ጉባኤ መንግስት አፍራሽ ያለውን ይህን የተቃዋሚ ፓርቲውን በምርጫው ዙሪያ የሚያሰራጨውን እንቅስቃሴ መገናኛ ብዙሃን ዘገባ እንዳያቀርቡና ምንም አይነት ሽፋን እንዳይሰጡ ከልክለዋል። ሮበርት ሴምፓላ ኡጋንዳ ውስጥ የሚገኘው የጋዜጠኞች ሰብአዊ መብት ጥበቃ መረብ ዋና አስተባባሪ ናቸው። ይህ አሳሳቢ ትዕዛዝ ነው ይላሉ።
ዘገባዎችን ሚዛናዊ አድርጎ በማቅረብ ስልጣን ላይ ላሉትም ሆነ ከዚያ ውጪ የተለየ ሀሳብ ላላቸውም ተገቢውን የመገናኛ ብዙሀን ሽፋን በመስጠት ረገድ ሙያው በጣም ግልጽ ነው። የመገናኛ ብዙሀን ስራም ይኸው ነው። እናም አሁን መገናኛ ብዙሀኑ ከዚያ ወጥተው የመንግስት ልሳን እንዲሆኑ ነው የምትፈልጉት? ይሄማ ጋዜጠኝነት አይደለም።
መንግስት የአገሪቱን ሰላምና መረጋጋት ማስጠበቅ አለብኝ ባይ ነው። የመብት ተሟጋቾች የሚቃወሙት ደግሞ መገናኛ ብዙሃኑ በፍርድ ቤት የተጣለባቸውን እገዳ ነው ብለዋል ሴምፓላ። ይህ እገዳ ሳይጣለባቸው ገና ጋዜጠኞች እየታሰሩ ናቸው ያሉት ሴምፓላ አቅጣጫውም ወደፊት ሌላ እገዳ፣ እስርና እንግልት እንደሚደርስባቸው ጠቋሚ ነው ሲሉ አመልክተዋል። ሶሻል ሚዲያዎች ማለትም ማህበራዊ ድረገጾች ባለፈው በየካቲቱ ምርጫ ጊዜ እንደተዘጉት ዛሬ አልተዘጉም። አንድ የኡጋንዳ የኮሚኒኬሽንስ ኮሚሽን ባለሥልጣን እንዳስታወቁት ግን ባይዘጉም ታዲያ ስለ ተቃዋሚው ፓርቲ የሚያቀርቡት ዘገባ በሙሉ ቁጥጥር ይደረግበታል።
የናይሮቢ የነፍስ አድን ሠራተኞች ባለፈው ቅዳሜ ከተደረመሰው የመኖሪያ ሕንፃ ፍርስራሽ ውስጥ አንዲት ሴት ከአምስት ቀናት በኋላ ዛሬ በሕይወት አገኙ። ፑይስ ማሲ የሚባሉ የነፍስ አድን ሥራው ኃላፊ ዛሬ ለጋዜጠኞች በሰጡት መግለጫ ግን ሴቲቱ አሁንም ከተቀረቀረችበት ፍርስራሽ ስር መውጣት አልቻለችም ወይም ማውጣት አልተቻለም። የሞተው ሰው ቁጥር ቢያንስ 26 እንደሚሆን ተነግሯል። እስካሁን ሠራተኞቹ ሴትዮዋን ካስወጧት በኋላ ሊያክሟት ከሚጠባበቁት የሕክምና ሠራተኞች ጋር መነጋገሯ ታውቋል። ለመንቀሳቀስ አትችልም ግን ደህና ናት ሲሉ ሐላፊው ለሮይተርስ ዜና አገልግሎት ተናግረዋል። ባለፈው ማክሰኞ የኬንያ ቀይ መስቀል ድርጅት አንድ ሕፃን ልጅን ከተቀረቀረችበት ለማውጣት ችሏል። 135 የሚሆኑ ሰዎችን ከአደጋው ለማትረፍ ተችሏል። በርካታ ሌሎች ሰዎች ገና የገቡበት አልታወቀም። ባለሥልጣኖቹ ከአሁን ወዲህ ከፍርስራሹ ውስጥ በሕይወት ያለ ሰው እናገኛለን የሚል እምነት እንደሌላቸው ተናግረዋል።
የኮንጎ ዲሞክራሲያዊ ሪፑብሊክ ሞይስ ካቱምቤ የተባሉ ተቃዋሚ ፖለቲከኛ ባዕዳን ቅጥረኞችን ተጠቅመዋል በሚል ክስ ላይ ምርመራ እንደጀመረች የመንግሥት ባለሥልጣኖች ትላንት ረቡዕ ተናግረዋል። የፍትህ ሚኒስትር አሌክስ ታምቢዌ ሙዋምባ በርካታ የቀድሞ አሜሪካውያን ወታደሮች በካታንጋ ክፍለ ሀገር የካቱምቢ ጠባቂዎች ሆነው እየሰሩ መሆናቸውን የሚያሳይ ሰነድ መረጃለን ብለዋል። ካታንጋ የተባለችው የነሐስ ማዕድን ያላት ክፍለ ሀገር አስተዳዳሪ ሆነው ሰርቶ የነበሩት ካቱምቢ ባለፈው መስከረም ወር ከፕሬዚደንት ጆዜፍ ካቢላ መንግስት ወጥተው ከተቃዋሚዎች ጋር ተቀላቅለዋል። አንድ ተቃዋሚ ቡድን ካቱምቢ በያዝነው ዓመት በሚካሄደው ፕሬዚዳንታዊ ምርጫ እንዲወዳደሩ የሚጠይቅ የስም ዝርዝር ባለፈው እሁድ አቅርቦ ካቱምቢ ተቀብለውታል። ተቃዋሚው ፖለቲከኛ ባዕዳን ቅጥረኞችን እየመለመሉ ነው የሚለውን ክስ አስተባብለዋል። እኔን በፖለቲካ ለመጉዳት የታቀደ ነው ብለዋል።
ዩናይትድ ስቴትስ ውስጥ ለፕሬዚደንትነት እየተወዳደሩ ያሉት ሪፐብሊካን ዶናልድ ትራምፕ የፓርቲያቸውን ውክልና እንደሚያገኙ ይበልጥ እየተረጋገጠ ባለበት በአሁኑ ወቅት ለአጠቃላዩ ምርጫ በምክትል ፕሬዚደንትነት አብሯቸው የሚወዳደር ሰው መፈለግ ጀምረዋል። በመንግስት ስራ ላይ ተሰማርተው ወይም ተመርጠው በፖለቲካ ዓለም ተሰማርተው የማያውቁት ትራምፕ በምክትል ፕሬዚደንትነት አብሯቸው የሚወዳደረው ሰው የፖለቲካ ልምድ ያለው እንዲሆን እንደሚፈልጉ ትናንት ተናግረዋል። ምክትላቸውን በመምረጥ ተግባር የሚረዳቸውን ኮሚቴ እየመሰረቱ ነው። ትራምፕ በመጪው ህዳር በሚካሄደው ጠቅላላ ምርጫ ከሂለሪ ክሊንተን ጋር ሊወዳደሩ እንደሚችሉ ይታመናል። ይሁንና ክሊንተን የዲሞክራቲክ ፓርቲው ውክልናን ገና አልጨበጡም። ተወዳዳሪያቸው የቬርሞንቱ ክፍለ ሀገር ሴናተር በርኒ ሳንደርስ በሲቢኤስ የቴሌቪዥን ጣቢያ ሲናገሩ የተቀዳሚው ምርጫ በመጪው ሰኔ ከማብቃቱ በፊት ውድድሩን የማቆም እቅድ የለኝም ብለዋል።
የቱርክ ጠቅላይ ሚኒስትር አህመድ ደቫቱግሉ የሀገሪቱን ገዢ ፓርቲ ወክለው እንደገና ለመመረጥ እንደማይወዳደሩ ዛሬ አስታውቀዋል። የፍትህና የልማት ፓርቲ የተባለው ገዢ ድርጅት ከፍተኛ ኮሚቴ ስብሰባ ከተካሄደ በኋላ ጠቅላይ ሚኒስትሩ አንካራ በተደረገ ጋዜጣዊ ጉባኤ ላይ ሲናገሩ ለፓርቲው አንድነት ሲባል የሊቀመንበር ለውጥ ማድረግ ተገቢ ነው ብለዋል። ይህን ውሳኔ በማድረጌ የሚሰማኝ ጸጸትም ሆነ የውድቀት ስሜት የለም ብለዋል። ስንብቱ እኔ ፈልጌው ሳይሆን አስፈላጊ በመሆኑ ነው ብለዋል። ለውሳኔው ባስገደዳቸው ሁኔታ ላይ የሚሰማቸው ምሬት እንደሌለም በአጽንኦት አስገንዝበዋል። ዳቡቶግሉ አያይዘውም የገዢው ፓርቲ የምክር ቤት አባል በመሆን ትግላቸውን እንደሚቀጥሉ አመላክተዋል። ለቱርክ ፕሬዚደንት ሪሴፕ ታይፕ ኤርዶጋን ታማኝነታቸውን ገልጸዋል። ውሳኔው የራሳቸው እንደሆነ አስገንዝበው ለፕሬዚዳንቱ በጎውን ተመኝተዋል። ጠቅላይ ሚኒስትሩ አሁንኑ ከስልጣን ተሰናብተዋል ማለት አይደለም። ገዢው ፓርቲ እንደ አውሮፓ አቆጣጠር ግንቦት 22 ላይ አስቸኳይ ጉባኤ ጠርቶ ጠቅላይ ሚኒስትር ዳቡቶግሉን የሚተካ አዲስ መሪ ይመርጣል።
ዩናይትድ ስቴትስና ሩሲያ ሶሪያ ውስጥ ተኩስ የማቆም ስምምነት እንዲደረግ በሚሯሯጡበት በአሁኑ ወቅት በፕሬዚደንት ባሻር አልአሳድ ቁጥጥር ስር ያለው የሶሪያ ወታደራዊ ኃይል ተኩስ የማቆሙ ስምምነት የሚራዘመው በጊዜያዊነት እንደሚሆን ጠቁመዋል። በጦርነት በደቀቀችው አሌፖም ተኩስ እንዲቆም ነው ጥረት እየተደረገ ያለው። የሶሪያ አማጽያን ሩሲያ ለሁለት ሳምንታት ያህል ሲካሄድ የቆየውን ጥቃት ለመርዳት ከባድ መሳሪያ ትጠቀማለች ሲሉ ከሰዋል። ፕሬዚደንት አሳድ የሶሪያ ትልቋ ከተማ የሆነችውን አሌፖን የማስመለስ ዓላማ ቢኖራቸውም የክሬምሊን ግብ ግን ዓለም አቀፍ ክብር ማግኘት ነው ይላሉ ሩሲያውያን ተንታኞች።
በመጨረሻም እስላማዊ መንግስት ነኝ የሚለው ጽንፈኛ አሸባሪ ቡድን ቀንደኛ መልማይ ተብሎ የሚጠረጠር የኦስትሬሊያ ዜጋ ኢራቅ ውስጥ በዩናይትድ ስቴትስ የአየር ድብደባ ተገደለ። የኦስትሬሊያ ዋና አቃቢ ሕግ ጆርጅ ብራንዲስ ዛሬ ለጋዜጠኞች ሲናገሩ የሜልበርን ከተማ ነዋሪ የነበረው ኔል ፕራሻክ እንደ አውሮፓ አቆጣጠር ባለፈው ሚያዝያ 29 ቀን ሞሱል ላይ በተካሄደ የአየር ድብደባ ተገድሏል ብለዋል። ፕራካሽ አሸባሪዎችን በመመልመል ተግባር ያገለግል እንደነበር አሸባሪ ቡድን በሚያወጣው የፕሮፓጋንዳ ቪዲዮ ይታይ እንደነበር፣ ኦስትሬሊያ ውስጥ ከተፈጸሙ የአሸባሪዎች ሥራዎች ውስጥ እንደነበረበት ብራንድ ይጠቁመዋል። ሻዲ ጃባር ኻሊል መሐመድ የተባለች ሌላ የኦስትሬሊያ ዜጋም ሶሪያ ውስጥ ከሱዳናዊ ባለቤቷ ጋር በአየር ድብደባ መገደላቸውን ከዩናይትድ ስቴትስ እንደሰሙ ዋናው አቃቢ ሕግ ገልጸዋል። ባልና ሚስት የአሸባሪው ቡድን መልማዮች ነበሩ ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13860 ኪሎ ሄርትስ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 27 2008 ዓመተ ምህረት ምሽት ፕሮግራም ነው።
ይሄ እውቅና በአንድ በኩል ደስታ አለው፣ በሌላው በኩል ትንሽ ግል ሆነብኝ። ፕሮጀክት መርሲ ውስጥ የሚሰሩ ሰዎች አንደኛው ብዙ ሰዎች ንብረታቸውን በማካፈል እኔ በተፈጥሮ ስጦታዬ የሀሳብ ምንጭ ነኝ፣ ጥሩ አሰብሽ እያሉ ስራ ላይ ማዋሉ ላይ አእምሯቸውን፣ ንብረታቸውን፣ ጊዜያቸውን የወሰዱ ብዙ ሰዎች ስላሉ።
ማርታ ገብረ ጻድቅ ይባላሉ። ኢትዮጵያ ውስጥ በሚሰሩት መጠነ ሰፊ የበጎ አድራጎት ስራቸው ይታወቃሉ። በቅርቡም ታላላቅ ስራዎችን የሰሩ አሜሪካውያን እናቶች የሚያከብር የሚሸልም ብሔራዊ ድርጅት በመላዋ ዩናይትድ ስቴትስ ለእውቅና ካበቃቸው አምስት እናቶች አንዷ ሆነዋል። አብረውን ያመሻሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የጠላት ባንዲራ ተወግዶ የአገራችን ሰንደቅ ዓላማ የተውለበለበባት በታላቁ ኩራት የምናከብረው ብሔራዊ በዓላችን ሚያዝያ 27 መልካም አርአያነቱ ከትውልድ ወደ ትውልድ መተላለፍ አለበት ሲሉ ፕሬዚዳንት ተሾመ ሙላቱ አስገንዝበዋል። የሀገር ሉዓላዊነትና ነጻነት በተደጋጋሚ ቃል የሚገባበት ልዩ የታሪክ ቀን ነው ሲሉም ፕሬዚዳንቱ አሳስበዋል። ወጣቱ ትውልድ የዚህን ዕለት ታሪካዊነት በውል አያውቅም የሚሉም ተሰምተዋል። መለስካቸው አምሃ ዝርዝር አለው።
ከረክቷቸውን የሰማችኋቸው አረጋዊ አባት ለ75ኛ ጊዜ በአልማዝ ኢዮቤልዩ ደረጃ የሚታሰበውን የዛሬውን የድል በዓል ለማክበር አዲስ አበባ 4 ኪሎ ላይ ከቆመው የድል ሐውልት ዙሪያ ከመሰል አባትና እናት አርበኞች ጋር ተገኝተዋል። ይህንን ከዛሬ 75 ዓመት በፊት የኢትዮጵያ አርበኞች በፋሽስት ጣሊያን ወራሪ ሰራዊት ላይ የተቀዳጁትን ድል ለማክበር በዚህ ስፍራ የተገኙት የአገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ ንግግር አድርገዋል። ዶክተር ሙላቱ ባሰሙት ንግግር በታሪክ ወደ ኋላ ተመልሰውም የአድዋን የድል ታሪክ በማስታወስ ኢትዮጵያውያን በሁለቱም ጦርነቶች ያደረጓቸው ትግሎችና የተቀዳጇቸውም ድሎች ለዓለም ነጻነት ወዳድና የተጨቆኑ ሕዝቦች ሁሉ መልካም ምሳሌዎች ሊሆኑ ይችላሉ ብለዋል። በተለይም የዛሬውን የድል በዓል አስመልክተው ለኢትዮጵያውያን በሙሉ ምን አይነት ዋጋ እንዳለው ገልጸዋል።
ፋሽስት ጣሊያ በአድዋ ጦርነት የተከናነበችውን ሽንፈት ቂም በቀል ለመወጣት ከአርባ ዓመታት ዝግጅት በኋላ ሀገራችን ለመድፈር ባደረገችው የግፍ ወረራ በፋሽስት ጣሊያና በኢትዮጵያውያን መካከል የተደረገው የአምስት ዓመት የቀን ተሌት ውጊያም ወራሪውን ፋታ በማሳጣት ባልበገር ባይነት በተደረገ ተጋድሎ የዛሬ 75 ዓመት በዚሁ ቀን የጠላት ባንዲራ ተወግዶ የሀገራችን ሰንደቅ ዓላማ የተውለበለበበት ዕለት በመሆኑ በታላቅ ኩራት የምናከብረው ብሔራዊ በዓላችን ነው።
ፕሬዚዳንት ሙላቱ ተሾመ በዚሁ ንግግራቸው ይህ የአርበኝነት ትግል አገርን ከትውልድ ወደ ትውልድ ያስተላለፈ መሆኑንም ጠቁመዋል።
በጀግኖች አያቶቻችንና በመላው የሀገራችን ሕዝቦች አልደፈር ባይነትና መስዋዕትነት ያገኘነው ድል እና አያት ቅድመ አያቶቻችን ለፋሽስት ጣሊያን የዘመናዊ መሳሪያዎች የግፍ ጭፍጨፋ ሳይበገሩ በጽናት ያደረጉት ተጋድሎ አገራችን ኢትዮጵያ ለቀጣዩ ትውልድ ለማሰከብ ያስቻለ ከመሆኑም በላይ የዓለም ጭቁን ህዝቦችም ከብሪተኛ የቅኝ ገዢዎች ወረራ ራሳቸውን እንዲከላከሉ የድል መንገድ ማሳያና አቅጣጫ አመላካች ሆኖ አገልግሏል ለማለት እንችላለን።
ይህን ዕለት ልዩ ያደርገዋል ያሉትንም ዶክተር ሙላቱ ተሾመ እንዲህ ገልጸውታል።
ይህ ዛሬ የምናከብረው 75ኛ የድል የአልማዝ ኢዮቤልዩ በዓል ኢትዮጵያውያን ለነጻነታቸውና ለሉዓላዊነታቸው መከበር ያደረጉትን ተጋድሎ የምንዘክርበት እንደመሆኑ መልካም አርአያነቱንና አስተማሪነቱንም ከትውልድ ትውልድ እየተቀባበል ለማስተላለፍና ኢትዮጵያ ሀገራችን በልጆቹ አኩሪ ተጋድሎና መስዋዕትነት ታፍራና ተከብራ ለዘላለም እንድትኖር ደግመን ቃል የምንገባበት ልዩ የታሪክ ቀን ነው።
የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን በበኩላቸው ደግሞ ባደረጉት ንግግር የዚህ ትውልድ የአርበኝነት ቅኝት ምን መሆን እንዳለበት አመላክተዋል።
አሁን ያለውም ሆነ ተተኪውና ታሪክ ተረካቢው ትውልድን የጀግኖች አርበኞች አባቶቻችንንና እናቶቻችንን መልካም አርአያነት በመከተል አገሩን በልማት ጎዳና መርቶ ሲያበለጽግ ነው። የሺህ ዓመታት የነጻነት ባለቤት መሆናችንን ከድህነትና ከኋላ ቀርነት ነጻ ሆነን በዓለም ፊት ማስመስከር ሲቻል ብቻም ነው። ያለውና የሚመጣው ትውልድ የአርበኝነት መንፈስ በዚህ ረገድ መቃኘት ይገባዋል እላለሁ።
ልጅ ዳንኤል ጆቴ መስፍን የቀድሞውን አርበኞችን ዋጋ ለማክበርም ሆነ አርአያነታቸውን ለመከተል መደረግ ያለበትንም ዘርዝረዋል። እንደሳቸው አባባል የአርበኝነት ታሪካችንና የአርበኞቻችን ገድል በተከታታዩ ትውልዶች ዘንድ ዘልቆ እንዲቆይ ሁላችንም ባለድርሻዎች ኃላፊነታችንን ልንወጣ ይገባል ይሉና በተጨማሪም የጥንታዊት ኢትዮጵያ ጀግኖች አርበኝነት ተጋድሎ በዘመን ተገድቦ እንዳይከስም ለሕያውነቱና ለዘላቂነቱ ዋስትና የሚሆኑ ነባር መታሰቢያዎችን ስናቆም የቆሙትንም ቅርሶች በአግባቡ ተንከባክበን ለቀጣይ ትውልዶች ማስተላለፍ ስንችል ነው ብለዋል። ከዚህም ጋር አያይዘው በፋሽስት ኢጣሊያ የወረራ ዘመን የተፈጸመው ጭፍጨፋ ሰላማውያን ዜጎችንና የሃይማኖት አባቶችንም የጨመረ እንደነበር አስታውሰው የሁለቱ የሃይማኖት ሰዎችንም ስም አንስተው ነበር።
እነዚህም ተጠቃሾች ብፁዕ አቡነ ጴጥሮስና ብፁዕ አቡነ ሚካኤል ይገኙባቸዋል። እነዚህን ሁለቱ አበው ስናነሳ የብፁዕ አቡነ ጴጥሮስ ሕያው ስም መታሰቢያ ሐውልታቸው በአዲስ አበባ ከተማ በሚገኘው ማኅበራችን በተሳተፈበት ኮሚቴ ታድሶ በስፍራው ተተክሎ ማየታችን ያኮራናል። በዚሁ ተመሳሳይ የብፁዕ አቡነ ሚካኤል ሐውልት በኦሮሚያ ክልል በኤሉባቦር ዞን በጎሬ ከተማ በኢትዮጵያውያን ፍቅርና ርብርብ ቆሞላቸዋል። የብፁዕ አቡነ ሚካኤል የመታሰቢያ ሐውልት ግንቦት 14 ቀን 2008 ዓ.ም ቅዱስ ፓትርያርኩ ብፁዕ ጳጳሳትና የአርበኞች ማኅበር አባሎች በሚገኙበት በጎሬ ከተማ ይመረቃል።
ሚያዝያ 27 ቀን የሚከበረው ይህ የድል በዓል ለአያሌ ዓመታት በቀዝቃዛ መልኩ ሲከናወን ለመኖሩ ማንም የሚያውቀው ነው። የዛሬውም ክብረ በዓል ካለፉት ዓመታት የተሻለ ነው ቢባልም የቀድሞውን ድምቀቱን ላየ እዚህ ግባ የሚባል አልነበረም። ዛሬ በበዓሉ ስፍራም የነበረው ሕዝብ ብዛት ይህንኑ የሚመሰክር ሐቅ ይመስላል። ለማስታወስ ያህል ይህ በዓል በደርግ ዘመን አንድ ወር ቀደም ብሎ መጋቢት 28 ቀን ይከበር እንደነበረ አይዘነጋም። የጥንታዊት ኢትዮጵያ ጀግኖች አርበኞች ማኅበር በዓሉን አስመልክቶ ያሳተመው አንድ መጽሔት ወጣቱ ትውልድ ይህንን ዕለትና ሌሎችንም ታሪካዊ ዕለቶች ጨርሶ እንደማያውቃቸው ምሳሌዎች እያቀረበ ያስረዳል። ፕሬዚዳንቱ ዶክተር ሙላቱ ተሾመ እንዳሉት ኢትዮጵያ ሀገራችን በልጆቿ አኩሪ ተጋድሎና መሥዋዕትነት ታፍራና ተከብራ ለዘላለም እንድትኖር ደግመን ቃል የምንገባበት ልዩ የታሪክ ቀን እንዲሆን ወጣት ኢትዮጵያውያንን ብቻ ሳይሆን ሕፃናትንና ታዳጊዎችን የኢትዮጵያን ታሪክና ኢትዮጵያዊ ብሔረተኝነትን ማስተማርና መኖር ግድ ሳይል አይቀርም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ ለዘገባው። ለመሆኑ እንደዚህ አይነት ታሪካዊ ድሎች በአሁኑ ትውልድ ሕይወት ውስጥ ምን ቦታ አላቸው? ሄኖክ ሰማእግዜር አንዳንድ ወጣቶችን አነጋግሯል። ተረሳው ያለፈውት እንደዛ የአገሬ ሰው ሆ ብሎ ተነሳ ተፈተነ ወገብሽ በስታ እንደዚህ ይላል ቤቱ ሞልቶ ደሳ ያቸው
አርሲ ዞን ዝዋይ ዱግዳ ወረዳ ነኝ። አብደላ አማኖ ቦባሳ ይባላለሁ። አርሲ ዞን ኦጎልቾ ከተማ።
አርሲ እንዴት ነው ታዲያ? በአርሲ ዛሬ 75ኛው የድል በዓል እየተከበረ ነው የሚገኘው።
አዎ።
እንዴው ወጣት ነህ?
ወጣት ነኝ። አሁን ማምር ነኝ።
አሃ። እንግዲህ ከ75 ዓመት በፊት ነው የጣሊያን ጦር ኢትዮጵያን ለቆ የወጣው በጦርነት ተሸንፎ። ላንተ እና አብረው ላሉ ሰዎች ምን ትርጉም አለው ይሄ ድል?
በዛን ጊዜ አሁን ያንን ችግር ውስጥ አሳልፎ ዛሬ አገሪቷን ለእኛ መሰረከቡ በጣም የሚያስደስት ነው። እኛም ለወደፊት እንደዚህ አይነት ባህሪ አጠንክረን ለወደፊትም ለግንባታ የሚሆንን ለኢኮኖሚ ይሁን ለዲሞክራሲ የሚሆን ተዘጋጅተን እንደዛው እንደ አባቶቻችን እንዳሳለፉትን እናሳልፋለን የሚል እንነጋገራለን።
በጣም መልካም፣ አመሰግናለሁ።
ለኢትዮጵያ ሕዝቦች እንኳን ለዚህ ድል በዓል አደረሳቸው ይላሉ። ለወደፊት የሚያደርሰን
እንዴት ዋልክ? እንኳን አደረሰ።
እንኳን አብሮ አደረሰን።
የት ከተማ ነው? በቅድሚያ በዓሉ እየተከበረ ነው?
አዎ እየተከበረ ነው።
እድሜህን ንገረኝና እስቲ እንነጋገር። ስለ ድል በዓል ምንድን ነው ለአንተ ምን ትርጉም አለው?
እኔ ያው እያከበርም ነው። አዎ ደስ ይላል። ቲቪ እያየኝ ነው።
አዎ ቴሌቪዥን እያየ ነው።
አዎ ቲቪ እያየ።
ምን አለ ቴሌቪዥን ላይ ዛሬ?
ስለ ግንቦት ሃያ።
ስለ ግንቦት ሃያ ነው ዛሬ ያለው?
ስሜ ሀረግ እባላለሁ። እድሜ 24 ነው። የተሰማራሁት በሆቴል ነው።
የት ከተማ ነው ሆቴል ውስጥ የምትሰሪው?
አዲስ አበባ።
ስለ ድል በዓል የምታውቂው አለ? የጣሊያን ሰራዊት ኢትዮጵያን ለአምስት ዓመታት አስተዳድሮ ነበር። የዛሬ 75 ዓመት በዛሬው ዕለት ነው እንግዲህ ኢትዮጵያ አሸንፋ ነጻነቷን ያወጀችው። በአንቺ ህይወት አሁን በምትኖሪው ህይወት ውስጥ ፋይዳ አለው ለውጥ አለው ብለሽ ታስቢያለሽ?
ለምሳሌ ነጻነታችንን እንዲከበር ሆኗል። እንደ ሌሎቹ ሀገር ገኝ ብንገዛ ኖሮ አንዱ ብሔር ከአንዱ ብሔር ራሱ የማይስማማበት ጊዜ ይኖረናል።
ስለዚህ ኢትዮጵያ ነጻነቷን ጠብቃ ራሷን ማስተዳደር መቻሏ ብሔሮች ከብሔሮች እንዳይጋጩ አድርጓል ብለሽ ነው የምታስቢው? ወጣት ነሽ፣ 24 ዓመትሽ ነው። የዛሬ 75 ዓመት የሆነ ታሪካዊ ድል ወይም የታሪካዊ ክስተት አሁን በአንቺ ህይወት ምን ፋይዳ አለው? ምን እንድታስቢ ስለ ራስሽ ስለ ማንነትሽ ምን እንድታስቢ ያደርግሻል?
ማለት ደስ ይላል እኮ እነሱ ናቸው እንደዚህ መስዋዕትነት ትንል። በአሁኑ ሰዓት ቢሆን ኖሮ የአሁኑ ትውልድ እንደዚያ ያደርጋል ብዬ አላስብም።
የአንቺ ትውልድ እንደዚያ ያደርጋል ብለሽ አታስቢም? ለምን?
እንደ እነሱ ያን ያህል ምሮሮ አለን ብዬ አላስብም። የእነሱ ይበልጣል።
በጣም ነው የማመሰግነው ሀረግ።
ሄኖክን ለዝግጅቱ እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። ትንታኔው መጽሔት ይቀጥላል።
ቤኒሻንጉል ጉሙዝ ውስጥ ከሚንቀሳቀስ በአንድ ኢትዮጵያዊ ባለሀብት የተያዘ የእርሻ ልማት ላይ ሰራተኞቹ በሱዳን መንግሥት ወታደሮች ተይዘው መወሰዳቸውን የእርሻው ባለቤት አስታውቀዋል። ባለቤቱን አሁን ማምሻውን አነጋግሬያቸዋለሁ።
ይርሳው እባላለሁ። ይርሳው ሽወድም የእርሻው ባለቤት ነው።
ምንድን ነው እርሻው?
አልኑር በሽር በሚል ነው የሚታወቀው። ሰሊጥና ጥጥ ነው የምናመርተው። በግዢ የተረከብነው ድርጅት ነው። አልኑር ሆኖ ወደ ኤርሳ ኦልሞስት እየዞረ እየጨረሰ ያለ ነው። የኔ ነው እርሻው።
የት ነው የሚገኘው ይሄ የእርሻ ልማት?
ቤኒሻንጉል ጉሙዝ ክልል መንግስት በመተከል ዞን ጉባ ወረዳ በኦሜድላ ቀበሌ ነው የሚገኘው።
ከመቼ ጀምሮ ነው ለመሆኑ እርስዎ እዛ እርሻ ልማት ላይ እየሰሩ ያሉት?
ከ2004 ጀምሮ እያመረትን ነው ያለ ነው።
ለአራት ዓመታት ማለት ነው?
አራት ዓመት። አዎ አራት ዓመታት እያመረትን ነው።
ምንድን ነው አሁን ሰሞኑን የተፈጠረው ሁኔታ ታዲያ?
ሰሞኑ እኔም እዛም ነበርኩ። በቅርብ ነው የመጣሁ። ለአመት በዓል ነው የመጣሁ ወደዚህ። እኔ ወደ ደቡብ አካባቢ ነው የመጣሁ እና የዛሬ ሳምንት ከዛ የመጣሁ ማለት ነው። ሁኔታው የተፈጠረ ቅዳሜ ጠዋት ነው።
ሚያዝያ 22 ጠዋት ማለት ነው?
ዛሬ 23 አይደለም የነበረው? ሚያዝያ 22 ጠዋት ማለት ነው።
እሺ።
የሱዳን ወታደሮች ናቸው።
የትኛው ሱዳን? የካርቱም
ሰሜን። ያ ሰሜን እና ሁለት ፓትሮል መኪኖች ነው ይዘው የመጡና ማታ ላይ የነበሩ ሰራተኞች ነው ሰብስበው የወሰዱ።
ስለዚህ የሱዳን መንግስት ወታደሮች ናቸው ማለት ነው የያዟቸው?
አዎ፣ ኦፊሻል የሱዳን መንግስት ወታደሮች ናቸው።
እንዴ እናንተ ወይም ሰራተኞቻችሁ የሱዳን ግዛት ውስጥ ገብተው ነበር እንዴ የሚሰሩት?
የኢትዮጵያ መንግስት ነው፣ የኢትዮጵያ መንግስት መሬት ነው። እኛ ካርታ አለን። ካርታ ብቻ ሳይሆን በዛም ተበድረ ነው እኛ የምንሰራለት። መሬቱ እኮ የኢትዮጵያ መንግስት መሬት ነው፣ ተበድረ ነው የምንሰራለት። የሚያከራከር አይደለም።
የሱዳን ወታደሮች መሆናቸውን በምን አወቃችሁ?
አንደኛ መኪኖች ታርጋ አላት፣ የሱዳን ታርጋ ነው የተጻፈላቸው እዛ መኪኖቹ።
እሺ።
ሁለተኛ ኦፊሻል ሚሊተሪ ናቸው እነዚህ ሰዎች፣ ሚሊተሪ ናቸው። ሶስተኛ አሁን ባለን መረጃም እስከዛሬ ጠዋት ሰዎቹ ታስሮ ነው ያሉ፣ ሱዳን ውስጥ ነው ታስሮ ያሉ።
የት ነው በትክክል ታስረው የሚገኙት ሰዎቹ?
መላምቱን አሁን ከሱዳን እንትን በሚል ነው። አንደኛ ዲቫዚን ይላቸዋል። ሁለተኛ ይቺ ከዲቫዚን ወደዚህ የሆነ ትንሽ ከተማ አለች መሰለኝ፣ እዚያም ይላሉ። ዞሮ ዞሮ ታስሮ ነው ያሉ።
ማነች ከተማዋን አያስታውሱም? ስሟን?
አይ አላስታውሳትም፣ ረስቻታለሁ። የአንደኛዋ ከተማ ግን ዲቫዚን ነው የሚባለው፣ እነሱ እንደ ዞን ከተማ የሚቆጥሩት ማለት ነው
የሱዳን።
አዎ።
ሁለተኛዋ ትንሽ ከተማ ያሏት የወሰን ከተማ ነች ወይስ የሱዳን ከተማ ነች?
የሱዳን ከተማ ነው። የሱዳን ከተማ ነው። የሱዳን
ስንት ሰራተኞች ናቸው የተወሰዱባችሁ?
ከመቼ በኋላ ነው? ወደ 11:30 12 አካባቢ በፌስቡክ ያየሁት እንትን አለ ሰራተኞች ዝርዝር ወጥቶ፣ ከዛ በኋላ ነው ሰዎች ደውለው ሲነግሩኝ፣ ያው እነዚህ ሰራተኞች የእኛ ናቸው ብዬ እንደገና ወደዛ ወደ በረሃ ደውዬ ሳረጋግጥ 22 ለጊዜው የተረጋገጡ ሰራተኞቹ የእኛ ናቸው። በፌስቡክ የወጡ የእኛ 22 ከእኛ ኮንትራት ወስዶ እየሰሩ የነበሩ ሰራተኞች ናቸው። ግን በመሀል የጠፉ ሰራተኞች አሉ። እነሱ ናቸው የወሰዷቸው። አምልጦ የቀሩ ሰራተኞችን ስላሉ ወደ በረሃ ተራርቶ የጠፉም አሉ። ወደ 18 እንጂ ሆኑ
ያሉበት አይታወቅም።
ሰራተኞች ነው 40 ሰራተኞች ያሉበት አይታወቅም። 22 ግን በእርግጠኝነት ሱዳኖች የወሰዷቸው ናቸው፣ ከኛ የሱዳን ወታደሮች ማለት ነው።
ተኩስ ተከፍቶ ነበር? የደረሰ ጥቃት ነበር? በምንም አይነት መንገድ ይሁን የኃይል እርምጃ የተወሰደ ነገር ነበር? እርስዎ እንደሚያውቁት
ተኩስ፣ አንደኛ ምንም ተኩስ የሚያስፈጥር ሁኔታ የለም። እነዚህ ሰራተኞች ኖርማል ሰራተኞች ናቸው፣ ከኛ ማቴሪያል ወስዶ
ድብደባም ቢሆን ተኩስም ባይሆን
አዎ፣ ግማሹ ነደፋ የሚሰሩ ናቸው። ነደፋ ማለት አምና ተዘርቶ የነበረ እንትን እየነቀሉ የሚያስተካክሉ ለሚቀጥለው ክረምት
ይነድፋሉ። የቀን ሰራተኞች ናቸው።
የቀን ሰራተኞች ናቸው እና ምንም መሳሪያ የላቸውም። እነዛ መጡ፣ በቃ ተሰብሰቡ እያሉ ነው ሰብስበው የወሰዷቸው። መኪና አዘጋጅተው ተሰብሰቡ፣ ምን ትሰራላቸው እዚህ ብለው እየሰበሰቡ የወሰዷቸው።
እነዚህን የቀን ሰራተኞች ከየት ነው እናንተ የምትቀጥሯቸው?
አብዛኛው ከአማራ ክልልና ከቤኒሻንጉል ጉሙዝ ነው የምንቀጥራቸው። ፌስቡክ ላይ ከወጡ ሰራተኞች 12 የአማራ ክልል ተወላጆች ናቸው፣ 10 የቤኒሻንጉል ክልል የጉሙዝ ተወላጆች ናቸው።
እርስዎ ይሄ ሁኔታ መፈጠሩን መቼ ነው የሰሙት?
ያኔ ቅዳሜ ሰምቻለሁ። ቅዳሜ እንደሰማሁ
እሺ፣
ለሚመለከተው ማለት እዛው አካባቢ እኔ ማሳወቅ ያለብኝ ያው በአካባቢው ላለ የፌዴራል ፖሊስ፣ በአካባቢው ያለ የመከላከያ ሰራዊት፣ በአካባቢው ላለ የወረዳ መስተዳደር ነው።
እሺ። እና
ያኔ አሳውቄ እና ይለቀቃሉ እየተነጋገር ነው ይለቃቸዋል ምናምን የሚል መልስ እየሰጡኝ ነበር። አሁን ግን ምንድን ነው ለእኔ በጣም አስቸጋሪ የሆነብኝ በዚህ ሁለቱም ቀን ትላንትናና ዛሬ መወሰዳቸው ያወቀ ብዙ ቤተሰብ አስቸገረን። ልጆቻችን እናንተ ጋር እየሰሩ ነበር፣ ለምን የት ሄዱ? እንዴት ሆኑ? ለምንድን ነው የሄዱ? ምናምን የሚል ጥያቄዎች ሲመጡ የግድ ማወቅ ለሚችለው የወረዳና የአካባቢው የጸጥታ አካላት እኔ እንደዚህ የሆነ ነው ጥያቄም እየቀረበብኝ ነው ምን ላድርግ እስኪ እነሱም እየተነጋገርን ነው። ነገ ከነገ ወዲያ ፈታሉ መልስ ነው የሰጡኝ።
በምን መስመር ነው እርስዎ ያሳወቁት እነዚህን ባለስልጣናት? እርስዎ ያሉት አዲስ አበባ ነው አሁን?
አሀ፣ እዛ እኮ ኦፊሻል ድርጅት ነው ይሄ። ኦፊሻል በየደረጃው ስራው የሚመሩ ሰዎች አሉ።
እሺ።
እኔም እነዚህ ሰራተኞች እኮ በአካል አላቃቸውም፣ ማለት እገሌ ማን ነው እገሌ ማን ነው ብዬ አላቃቸውም። ግን ስራው የሚመሩ እርሻ በተመለከተ፣ ፋይናንስ በተመለከተ።
አዎ። በምን መንገድ እነዛ ባለስልጣኖች የእርስዎ የድርጅት ኃላፊዎች በምን መንገድ አሳወቁ? ለአካባቢው ለጸጥታ ኃይሎች የሚሆን ለወረዳ ባለስልጣናት የሚሆን እንዴት አድርገው ነው የነገሯቸው?
ያው ልክ እንደተፈጠረ በቀጥታ ነው መጥቶ እነሱ በቃል አሳውቋቸው፣ ከዛ እነሱም ወደ እኔም ይሁን ወደዛ እዛ ላሉ ሰራተኞች የሚሆኑ እየደወሉ ምን እንዳለ እንዴት እንደተፈጠረ እንዴት እንደሆነ ልክ አንተ እንደምትጠይቀኝ አሁን ምንድን ናቸው መጥቶ የወሰዷቸው ምን ይመስላሉ እንዴት ይመስላሉ በሚል ነው መጀመሪያ መረጃ ስንሰጣቸው እነዚህ መረጃዎች ከኛ እየወሰዱ እንትን እያሉ ያለው። በሁለተኛ ቀን ግን ኦፊሻል እና የሱዳን ወታደሮች መወሰዳቸው እነሱም ኦልሬዲ ያውቁታል። እዛ የአካባቢ መስተዳደሮች ይሁን የአካባቢ የፌዴራል ፖሊስ አዛዦችም የወረዳ አስተዳደሮችም ያውቁታል።
ባለፈው ዓመትም እንደዚሁ ወሰን ዘልቃችሁ አርሳችኋል ወይም ሰርታችኋል በሚል የሱዳን ወታደሮች ሰራተኞቻቸውን ይዘውባቸው እንደነበረ አቶ ይርሳው ተናግረዋል። አቶ ይርሳው በቤኒሻንጉል ጉሙዝ ውስጥ ጉባ ወረዳ ኦሜድላ ቀበሌ ሰሊጥና ጥጥ የሚያመርተው አልኑር በሽር ሲባል የቆየውና አሁን ወደ ይርሳው የእርሻ ልማትነት እየተለወጠ ያለው ድርጅት ባለቤት ናቸው። ዛሬ የነጻነት ዕለት በመሆኑ ምክንያት የተፈጠረውን ሁኔታ እንዳሳወቋቸው አቶ ይርሳው የገለጹልንን የጠቀሷቸውን የወረዳና የጸጥታ ባለስልጣናት ለዛሬ ማግኘት አልቻልንም። ክትትላችንን እንቀጥላለን። የቃለ ምልልሱን ተጨማሪ ክፍል ዌብሳይታችን ላይ ማግኘት ይቻላል።
ሰለሞንንና እንግዳውን አቶ ይርሳውን እናመሰግናለን። አንድ ከፍተኛ የስለላ ባለስልጣን ለቪኦኤ እንደገለጹት እስላማዊ መንግስት ነኝ የሚለውን ቡድን የሚደግፉ የሶማሊያ አማጽያን ቁጥራቸው እየተበራከተ ከመሄዱም በላይ እንደ የመን ከመሳሰሉት አገሮችም እርዳታ እያገኙ ናቸው። ከ20 እስከ 30 በሚሆኑ ሰዎች የተመሰረተው ቡድን ዛሬ ከ100 እስከ 150 ተዋጊዎችን ማሰለፉን ባለስልጣናት ተናግረዋል። የቪኦኤ ሶማሊኛ አገልግሎት ባልደረባ ሃሩን ማሩፍ ያጠናቀረውን ዘገባ አዲሱ አበበ ያቀርበዋል።
አብዲ ሐሳን ሁሴን በዩናይትድ ስቴትስ የሚደገፈው የፑንትላንድ የስለላ መስሪያ ቤት የቀድሞ ዲሬክተር ናቸው። ራሱን እስላማዊ መንግሥት ብሎ የሚጠራው አይሲል ደጋፊ የሆነው የሶማሊያው አንጃ ቡድን የተቋቋመው ባለፈው ጥቅምት ወር መሆኑን የገለጡት እኒሁ ባለሥልጣን ከዚያን ጊዜ ወዲህ ግን የሥልጠና ማዕከላትን እንደ መሠረተ ተዋጊዎችንም መመልመል እንደ ቀጠለ አመልክተው ወታደራዊ አቅርቦትም እያገኘ ነው ብለዋል። አብዲ ሁሴን በሌላ ባለሥልጣን እስከ ተተኩ ድረስ የፑንትላንድ የስለላ መሥሪያ ቤትን እስካለፈው ዓመት መርተዋል። ዋና ተግባራቸው የነበረውም ማንኛውንም አማጽያን የሚጋርጡትን ዛቻና ስጋት እየተከታተሉ ጸረ ሽብር ዘመቻ ማቀድ እንደሆነም ይታወቃል። አይሲል ከሶማሊያው አጋር ቡድን ጋር በመገናኘት የመን ውስጥ በሚገኝ ሌላ አማጺ ቅርንጫፍ ቡድን በኩል የሚላክለትን ጦር መሳሪያ እንደሚረከብ ባለሥልጣኑ አመልክተዋል። እንደ ጠመንጃዎች፣ ልዩ ልዩ አልባሳት ማለትም ዩኒፎርሞችና ተዋጊ ወታደሮችን አሰልጣኞች ከየመን እንደሚላኩ የገለጡት ባለሥልጣን አሁን ደግሞ የገንዘብ እርዳታም እንደሚላክላቸው ተናግረዋል። ለገንዘብ እርዳታው ዋና መረጃም ቡድኑ የተለያዩ ተሽከርካሪዎችን፣ የቀንድ ከብቶችንና አስፈላጊ አቅርቦቶችን እያገኘ መሆኑ ነው ብለዋል። ሁሴን በገለጣቸው የሶማሊያው አስተዳደር በቀድሞ የአልሻባብ ሃይማኖታዊ መሪ አብዱልቃድር ሞምን እዝ ስር ያለውን የዚህም ቡድን እንቅስቃሴ አጣጥሎና አቃሎ ማየቱን የሚጠቁሙ ሪፖርቶች እንዳገኙ ጠቅሰው የሶማሊያ መንግሥት ለቡድኑ ዛቻና ማስፈራሪያ ተገቢውን ትኩረት ባለመስጠቱም ነቅፈዋል። ራሱን እስላማዊ መንግሥት ብሎ የሚጠራው ቡድን ከአልሻባብ የበለጠ ስጋት እንደሚደቅን፣ ዳኤሽ ከአልሻባብ የበለጠ አደገኛ እንደሆነ፣ የበለጠ የገንዘብም ተጽዕኖ የመፍጠር አቅምም እንዳላቸው፣ ሶማሊያ ውስጥ ጥቃት ለመጀመር ማወጃቸውና ለዚሁም በአንዳንድ አነስተኛ ተቋማት ላይ ወረራ እያካሄዱ እንደሆነ አብዲ ሁሴን ተናግረዋል። ቡድኑ በአሁኑ ወቅት በፑንትላንድ አልባሪ ማውንተንስ ላይ ወታደሮችን የሚያሰለጥንበትና ትጥቅም የሚያቀርብበት የጦር ሰፈር እንዳለው የእስላማዊ መንግሥት ነኝ ባዩን አማጺ ቡድን ሰንደቅ ዓላማም እያውለበለበ እንደሆነ ሁሴን ገልጠዋል። የዚህም ቡድን እንቅስቃሴ በእንጭጩ መግጨት የሚቻልበት ወቅት እንደ ዋዛ ማለፉን የተናገሩት እኒሁ ባለሥልጣን ያኔ ገና ቁጥራቸው ከ20 እስከ 30 በነበረበት ጊዜ ያኔ ገና ከአካባቢው የአየር ንብረት ጋር ሳይላመዱ ነበር ድራሻቸውን ማጥፋት ብለዋል። ዛሬማ ከአየሩም ሆነ ከአካባቢው ጋር ተላምደዋል። ሀብትና ንብረት አፍርተዋል። መግቢያና መውጫውንም አውቀውታል። እናም ዛሬ እነሱን ለማጥፋት በአልሻባብ ላይ ከጠፋው ሀብትና ጉልበት የበለጠ ይጠይቃል ሲሉም ተናግረዋል። የሶማሊያ መንግሥትም ሆነ የአፍሪቃ ኅብረት አልሻባብን ወይም አይስልን በወታደራዊ ኃይል ማሸነፍ እንደማይችሉ የገለጡት አብዲ ሁሴን መፍትሔው ቡድኑን በርዕዮተ ዓለም መጋፈጥ ብቻ እንደሆነም ጠቁመው ለውጊያ የሚመለምላቸው ወጣቶች በተሳሳተ ርዕዮተ ዓለም የተመረዙ በመሆናቸው ይህን ራሱንና ሕዝብን እየጎዳ ያለውን ትኩስ ኃይል ወደ ትክክለኛው መስመር ማምጣትም አስፈላጊ እንደሆነ ያሰምሩበታል። በስህተት የተሳሳተ አቅጣጫ እየተከተለ ላለው ወጣት ከዚህ ሽብርተኛ ቡድን የሚላቀቅበትን አጋጣሚ ልንፈጥርለት ይገባል ሲሉ የቀድሞው የፑንትላንድ የስለላ መስሪያ ቤት ኃላፊ አብዲ ሁሴን ተናግረዋል።
ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። ባለፈው ሳምንት የተመሠረተው የደቡብ ሱዳን የብሔራዊ አንድነት መንግሥት ነሐሴ ውስጥ የተፈረመውን የሰላም ስምምነት ሙሉ በሙሉ ተግባራዊ ለማድረግ ቃል ገብቷል። የሀገሪቱ የማስታወቂያ ሚኒስትር ማይክል ማኩዬ ስምምነቱን በተግባር ለመተርጎም በሚቻልበት መንገድ ላይ ለመምከር የሽግግር መንግስቱ ነገ አርብ ስብሰባ ይቀመጣል ብለዋል። በሌላ በኩል የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የሽግግር መንግስቱ መመስረት ታላቅ ምዕራፍ መሆኑን ጠቅሶ የተጠያቂነትና የሰብአዊ መብቶች ጉዳይ በአስቸኳይ ትኩረት እንዲሰጣቸው አሳስበዋል። ጄምስ ባት ያጠናቀረው ዘገባ አለ፣ ቆንጅታየ ታቀርበዋለች።
የጸጥታ ምክር ቤቱ በግጭቱ ወቅት ብዙ ሺዎች መገደላቸውን አሁንም በሕዝቡ ላይ የሚደርሰው ስቃይ እንደቀጠለ መሆኑንና የአገሪቱ ምጣኔ ሀብትም እያቆለቆለ መሆኑን ዘርዝሯል። የሽግግሩ መንግስት የሁከትና የመከራ አዙሪቱን ለመስበር አብሮ እንዲሰራም አሳስቧል። ይህንንም በስምምነቱ በተቀመጠው መሰረት ጸጥታ ለማስፈንና በሁለቱ ወገኖች መካከል መተማመንን ለመገንባት አስፈላጊ የሆኑትን ዘላቂ ተኩስ አቁም ማክበርና በአስቸኳይ በስምምነቱ የተጠቀሰውን የሽግግር ተቋማት መመስረት እንደሚያስፈልግ አስገንዝቧል። በደቡብ ሱዳን ለሁለት ዓመታት በተካሄደው ውጊያ የሰብአዊ መብት ጥሰት የፈጸሙትን በተጠያቂነት መያዝ አስፈላጊ መሆኑንም አስምሮበታል። ዩናይትድ ስቴትስን ጨምሮ አንዳንዶቹ የምክር ቤቱ አባላት የጦር ወንጀል ተጠርጣሪዎችን የሚዳኝ ልዩ ፍርድ ቤት በአስቸኳይ እንዲቋቋም ግፊት እያደረጉ ነው። የደቡብ ሱዳን የማስታወቂያ ሚኒስትር ማኩዌ በበኩላቸው መንግስት እንደ እርቀ ሰላምና ሰብአዊ መብት የመሳሰሉ ጉዳዮችን ከመመልከቱ በፊት ሀገሪቱን ማረጋጋት እኮ ያስፈልገዋል ብለዋል።
የሽግግር መንግስቱ ቀጣይ እርምጃዎቹን ለመተለም ይሰበሰባል። የጸጥታው ምክር ቤት ከወዲሁ የሽግግር መንግስቱ ይሄን ያድርግ ብሎ መመሪያ ለመስጠት መቸኮሉ ያሳዝናል። ያሳዝናል ያልኩበት ምክንያት የሽግግር መንግስቱ እቅዱን እንዲያዘጋጅ እድል ሊሰጠው ይገባል በማለት ነው። መንግስት የሰላም ስምምነቱን በተግባር ለመተርጎም ቁርጠኛ ነው። መጀመሪያ አገሪቱን ማረጋጋትና ሁሉም ሕዝብ ሰላም ማግኘቱን ያረጋግጣል። ከዚያም በኋላ ነው ስለ ተጠያቂነትና ስለ እርቀ ሰላም መነጋገር የሚቻለው። ሰላም በሌለበት ስለ እርቅ መነጋገር አይቻልማ።
የጸጥታው ምክር ቤት የሽግግር መንግስቱን ለመጫን ፈልጎ ሳይሆን ተፋላሚዎቹ ወገኖች በፈረሙት ውል ውስጥ በሰብአዊ መብት ጥሰት ተጠርጣሪዎችን የሚዳኝ ዓለም አቀፍና ብሔራዊ ሕግጋትን ተከትሎ የሚመረምር ፍርድ ቤት እንዲቋቋም የሚጠይቅ አንቀጽ ስላለ ነው ተብለው የተጠየቁት የማስታወቂያ ሚኒስትሩ አገሪቱ ሳትረጋጋ እንዴት ነው ይሄ የሚሆነው ብለዋል።
Well, unless the Security Council is after accountability and not after peace and stability.
የጸጥታው ምክር ቤት የሚፈልገው ተጠያቂነትን እንጂ ሰላምና መረጋጋትን ካልሆነ ያን ማለት ይቻላል። ነገር ግን ምክር ቤቱ ደቡብ ሱዳን እንድትረጋጋ ፍላጎት ካለው ስለ ተጠያቂነት ከማውራት በፊት ያን ማስቀደም ይገባል። ስለ ፍርድ ቤት መነጋገር የሚቻለው ሰላም ሲኖር ብቻ ነው። የጸጥታው ምክር ቤት የሚሻው ከፈረሱ በፊት ጋሪውን ማስቀደም ከሆነ ግን ያሳዝናል።
ባለፈው ሳምንት ሰኞ በተባበሩት መንግስታት የደቡብ ሱዳን ተልእኮ ዩናሚስ ዋና ግቢ ላይ የደረሰውን ጥቃት አጥብቆ እንደሚያወግዘው ያስታወቀው የጸጥታው ምክር ቤት በሰላማዊ ሰዎች፣ በዩናሚስ አባላትም ሆነ በተባበሩት መንግስታት ካምፖች ላይ የሚፈጸሙ ጥቃቶች ተቀባይነት የሌላቸውና በጦርነት ወንጀልነት የሚፈረጁ መሆናቸውን አመልክቷል።
ክቡራትና ክቡራን አድማጮች አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ39 ደቂቃ ሆኗል። አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐዬ ነን።
የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። በድጋሚ እንኳን ለነጻነት ለድል በዓል አደረሳችሁ። የባህሩ ቀኝን ቀረርቶን ጋብዛችሁ
ልቻል ማለት ልለህ ማለት ታስነካብኝ ስሜን ልቻል ማለት ልለህ ማለት ታስነካብኝ ስሜን እጄ ልክፈልለት አጥንትና ደሜን እጀልክ ፈልለ ታንተና ደሚያና ታንተና ደም ኦናኖ ይማከራለ ወይ ማራለ ይረዳል እንጂ ወጥሮስ ምንውላለው የጥላት የጥላት ወዳጅ የጥላት ወዳጅ የጥላት ወዳጅ የጥላት ወዳጅ ጥላትና ድብኝ አትሸበረ ሆዴ ጥላትና ድብኝ አትሸበረ ሆዴ ክፉል ይመልሳል ያባት ጎራዴ ያባት ጎራዴ ያባት ጎራዴ የለለለለ ጎበዝ መርዝ ጎበዝ መርዝ ተላል መምታ ጎበዝ መርዝ ተላል መምታ ሳልቅ እንዲጨርስ ያጎረስከው ካርታ ሳልቅ እንዲጨርስ ያጎረስከው ካርታ ያጎረስከው ካርታ ያጎረስከው ካርታ ያጎረስከው ካርታ ኦ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ
ባህሩ ቀኝን እናመሰግናለን ለድንቅ ቀረርቷቸው። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው።
በዛሬ ዕለት ከቀኑ 7 ሰዓት አካባቢ ከሌላ ቦታ የጣለ ዝናብ ድሬዳዋ ውስጥ የጎርፍ አደጋ አስከትሎ ነበር። አሁን የጎርፍ ኃይል ቢቀንስም ጎርፉን ለመከላከል የተሰራውን ግድብ በከፊል አፍርሶታል። በዚህም የተነሳ ነዋሪው ስጋት ላይ ወድቋል ሲሉ ነዋሪዎች ይናገራሉ። ጽዮን ግርማ ዝርዝሩን ይዛለች።
በድሬዳዋ ከተማ አቅራቢያዋ በሚገኙ ከተሞች በሚዘንብ ዝናብ ምክንያት በተደጋጋሚ በጎርፍ አደጋ ትጠቃለች። በዛሬው ዕለትም ከተማዋን መሀል ለመሀል አቋርጦ በሚሄደው መንገድ ላይ ለአንድ ሰዓት ያህል ከባድ ጎርፍ ተከስቶ ነበር። ትልቁ ድልድይ የሚባለው መንገድም በፖሊስና በትራፊክ ፖሊሶች ተዘግቶ ቆይቷል። አቶ አብዱ መሐመድ ጎርፉ ሲመጣ በቦታው ነበር።
ወደ 7:30 አካባቢ መጀመሪያ ልክ ሊመጣ አካባቢ መኪና እየነዳው ስለነበረ መንገዱ ሲዘጋጋ ጎርፍ መምጣቱን ተሰማኝና ቆሜ ወደ ዳር ይዤ ሳየው ጎርፍ ለካ አልፏል በመንገዱ እና ድልድዩላ መሻገር አይቻልም ነበር። ምንም የሚንቀሳቀስ ነገር አልነበረም። በጣም ከፍተኛ በጣም ትልቅ ጎርፍ ነበር።
ጎርፉ ከተለያየ ቦታ ይነሳና ወደ ከተማዋ ሲገባ ገንደ ጋራ ከሚባለው የአካባቢው ክፍል ጀምሮ መሀል ለመሀል እየሰነጠቀ የሚያልፍ ነው። ይህንን የጎርፍ አደጋ ለመከላከልና ጎርፉ ቢመጣም ወደ መንደሮቹ እንዳይገባ በ1998 ዓ.ም ከደረሰውና ከ300 በላይ የሰው ሕይወት ከቀጠፈው የጎርፍ አደጋ በኋላ ግድብ ተሰርቶ ነበር። የዛሬው ጎርፍ የዚህን ግድብ የተወሰነ ክፍል ደርምሶታል።
ግማሽ በኩል ላይ እንዲሁም የመደርመስ ነገር አጋጥሞታል። ዛሬ እንዲሁም በአይናችን እያየን አንድ ጊዜ ላይ የሆነች ግማሽ ላይ ተደርምሳለች። አሁን ግድቡ የፈረሰው አሸዋ በሚባል አካባቢ ነው። አሸዋ ጫት ተራ፣ ወደ ደርዘን ተራ፣ የድሮ ደርዘን ተራ አካባቢ በኋላ በኩል በአሸዋ መሻገሪያው ከታች ቦርቡሮት ነው የጣለው ግድቡን። ያው ከታች ሲሞላ ተሞልቶ ነው እንትን የተደረገው የተሰራው። ያው ምንም ይሁን ጎርፍ ነው፣ ከታች ቦርቡሮ ነው። መኪና የሚፈታታ የለ ጎርፍ በጣም በሚገርም ሁኔታ መካኒክም ነው እና ይህንንም እንትን ከታች ሰርሽሮ እንዳለ በማንሳት ነው የጣለው ግድቡን።
አብዱ መሐመድ ጨምሮ ሲያስረዳ ይህ የመከላከያ ግድብ ባይኖር ኖሮ እንደ ጎርፉ አመጣጥ ከፍተኛ አደጋ ይደርስ ነበር ይላል። ጎርፉ ልክ እንደ ከዚህ ቀደሙ ሌሊት ቢመጣ ኖሮ አደጋው የከፋ ይሆን ነበር ይላል። 3 ዋና ዋና የከተማዋን ድልድዮች አቋርጦ የሚያልፍ ጎርፍ ነው ይላል።
ቀፊራ አለ አንድ በዋና የሚታወቅ እሱ ቀን ላይ ብዙ የሚታወቅ ቦታ ነው፣ ብዙ ሰው የሚገኝበት ቦታ ነው። ቀጥሎም ኮካ መገንጠያ አለች። ከዛም ቀጥሎ አሸዋ መገንጠያ አለች። ኮኔል መገንጠያ ያው ድልድይ አለ፣ እሱ የታወቀ ትልቅ ድልድይ አለ። ዛሬ እንዲሁም በድልድዩ ላይ መኪና ሁላ እንዳይሄድ ነው የተከለከለው። ምክንያቱም ጎርፉ በጣም ኃይለኛ ስለሆነ ሜቢ አይታወቅም ነገራቶች ሊበላሹ ይችላል በማለት መንግስት፣ ፖሊሶች እና ትራፊክ ተባብረው ማንም መኪና በዛ ላይ እንዳያልፍ ከልክለው ነበር። ያው እንደዚህ በሚቀጥ ይቀጥል ከሆነ ለወደፊቱ በጣም እንደሚጎዳቸው ነው የሚታየው። መንግስትም አሁን ይሄን ነገር ለመስራት ዝናብም ስለሆነ ይሄን ይሰራል ብዬም አላስበውም። ለምን በዝናብ ወቅት የሚሰራ ነገር አይደለም። በዚህ ህዝቡም በጣም እየፈራ ነው ያለው በአሁኑ ጊዜ። ምክንያቱም መምጫውም አይታወቅም፣ መቼ ይምጣ መቼ የሚታወቅ ነገር የለም። ላይ በዘነበ ቁጥር ይመጣል።
በድሬዳዋ ትልቅ የተለመደ ነገር እንዳለ የሚናገረው አብዱ ጎርፉ የሚመጣው በቀን ከሆነ ጎርፉ በሚያልፍባቸው አካባቢዎች ሁሉ ከሩቅ እየተጮኸ አንዱ ለአንዱ በሚያስተላልፈው ድምፅ እንዲሸሽ ጥሪ ይደረጋል። ዛሬም በተመሳሳይ መልኩ በተደረገ የእርስ በርስ ጩኸት መሀል ላይ የነበሩት ሁሉ ወደ ዳር በመሸሻቸው በሰው ላይ አደጋ ሳይደርስ ቀርቷል ብሏል። ከአስር ቀን በፊት በድሬዳዋ ከተማ በተመሳሳይ ቦታ በደረሰ ጎርፍ አደጋ 3 ሰዎች መሞታቸው ይታወሳል።
አመሰግናለሁ ጽዮንን። ጽዮን ሌላም የአደጋ ዘገባ ይዛለች። 15,000 የሚሆኑ ኢትዮጵያውያን ይኖሩበታል በሚባለው ካናዳ አልበርታ ግዛት ውስጥ ባለው ፎርት ማክመሪ ከተማ የተነሳውን ሰደድ እሳት መቆጣጠር ስላልተቻለ ነዋሪዎች ከተማይቱን ለቀው ወጥተው ወደ መጠለያዎች ገብተዋል። ጽዮን የአካባቢውን ነዋሪ አቶ ሰይፈ መኮንን አነጋግራ ተከታዩን ዘግባለች።
የካናዳይቱ አልበርታ ግዛት ውስጥ የፎርት ማክመሪ ከተማ ነዋሪዎች ሙሉ በሙሉ ከተማይቱን ለቀው እንዲወጡ ትላንት ታዘዋል። 90,000 የሚሆኑት የፎርት ማክመሪ ነዋሪዎች እንዲወጡ የታዘዙት አካባቢውን እያጋየ ያለውን ሰደድ እሳት ማቆም ወይም መቆጣጠር ባለመቻሉ እንደሆነም ተገልጿል። በእሳቱ ምክንያት በሰው ላይ የደረሰ ጉዳት እስካሁን እንደሌለ ታውቋል። በዚህ አካባቢ እስከ 15,000 የሚደርሱ ኢትዮጵያውያን ይኖራሉ ተብሎ የሚገመት ሲሆን በኢትዮጵያ ጋዜጠኛ የነበረው ሰይፈ መኮንን ስለ ዛሬው ውሎ እንዲህ ነግረናል።
አልበርታ ፎርት መክመሪ ያው በቃጠሎ ላይ ነች። አሁንም በርካታ ፋየር ፋይተሮች የእሳት አደጋ አጥፊዎች መጥተዋል፣ ከየአካባቢው መጥተዋል። ለምሳሌ ከብሪቲሽ ኮሎምቢያ፣ ከቶሮንቶ ሁሉ መጥተዋል። አብዛኛው በቁጥር ከመቶ በላይ የሆነ ኃይል ያቀረቡት ግን ምንም ሊቆጣጠሩት አልቻሉም። ከተማው አሁን ፋየር ፋይተሮቹ ራሳቸውን እንዲያድኑ እንዲወጡ ሁሉ ነው በመንግስት እየታዘዘ ያለው። በርካታ ሄሊኮፕተሮች አሉ፣ በርካታ አውሮፕላኖች አሉ። ሊያጠፉት አልቻሉም። ሰው ወጥቷል።
ሰይፈ ጨምሮ ሲያስረዳም አሁን ሁሉም በመጠለያ ውስጥ ገብቷል፣ ከተማው ሙሉ በሙሉ እየወደመች ነው ይላል።
የወጣው ሰው አሁን ኦልሬዲ ተበታትኗል። ግን አሁን እዚህ ወደ ኖርዝ አካባቢ ያሉትን በአውሮፕላን እያወጡ ወደ ዋናው ከተማ እየወሰዷቸው ነው። እዛ ያው ሼልተር አድርገውላቸው እዛ መጠለያ ትልቅ ስቴዲየም ውስጥ ነው። እዛ ውስጥ ወደ 18,000 ሰው ነው አንድ የገባው። እዛ ውስጥ እየተንከባከቧቸው ነው። ምንም አይነት ችግር የለም። ማንኛውም አገልግሎት ለምሳሌ ከመኝታ፣ ልብስ፣ የሚያስፈልገው ነገር ምንድን ነው፣ ሕክምና፣ ሁሉም ነገር ይደረጋል። በቃ ከቤታቸውም በተሻለ ነው ነገሩ የሚደረገው። ሌላ ነገር አለባቸው። ያው ቤት ውስጥ የለመዱት ነገር ይቀራል እንጂ ሁሉም ነገር ይደረጋል። ምግብ እንደሚመርጡት እንደሚፈልጉት አይነት ነው። ልብስ እንደሚፈልጉት እንደሚመርጡት አይነት ነው። ሁሉ ነገር የተስተካከለ ነው። በዚህ በኩል ችግር የለው። ግን ምንድን ነው ያው ዞሮ ንብረታቸውን አጥተዋል። ሁሉ ነገሩን ያጣው አንዳንድ ሻንጣ ነው ይዘው የወጣው ሰው። ምናልባት ከተመቸው ነው ለዛውም ከስራ ላይም ቀጥታ አሁን ወደ ሸልተር የገቡ አሉ። ምክንያቱም አብዛኛው ካምፕ ነው፣ ከከተማ ወደ ካምፕ እየመጡ ነው የሚሰሩት። አብዛኛው ወደ ከካምፕ ቀጥታ ወደ ሸልተር የገቡ አሉ። ምንም ነገር ቤታቸውን ቆልፈው ጧት የወጡ ሰዎች አሉ።
ሰደዱን ለማስቆም እየተረባረቡ ካሉት ባለስልጣናት አንዱ የሆኑት ቻድ ሞሪሰን የእሳቱ መንስኤ መብረቅ ይሁን ወይም ሰው የጫረው ገና እንደማያውቁና እያጣሩ መሆናቸውን ገልጸዋል። ሌሎች ባለስልጣናት ደግሞ ድርቀትና ባልተለመደ ሁኔታ ሞቃት የሆነው የአየር ሁኔታ ያነሳሳው ሳይሆን እንደማይቀር ተናግረዋል። እስካሁን ወደ 1,600 ህንጻዎች ፎርት ማክመሪ ከተማ ውስጥ መቃጠላቸውም ታውቋል።
አሁን ደግሞ ወደ ልዩ ዝግጅት እናመራለን።
ኢትዮጵያ ውስጥ በሚሰሩት መጠነ ሰፊ ግብረ ሰናይ የሚታወቁት ማርታ ገብረ ጻዲቅ ናቸው ተከታይ የዝግጅታችን እንግዳ። በ1970 ዓመተ ምህረት ከባለቤታቸው ከአቶ ደመቀ ተክለወልድ ጋር ዩናይትድ ስቴትስ ኢንዲያና ግዛት ውስጥ ያቋቋሙትን ፕሮጀክት ሜርሲ የሚባል ግብረ ሰናይ ድርጅት ይመራሉ። በቅርቡም ታላላቅ ሥራዎችን የሠሩ አሜሪካውያን እናቶችን የሚያከብር የሚሸልም አንድ ብሔራዊ ድርጅት በመላይቱ ዩናይትድ ስቴትስ ለዕውቅና ካበቃቸው 5 እናቶች አንዱ አድርጓቸዋል ወይዘሮ ማርታ ገብረ ጻድቅን። ይህንኑ መነሻ በማድረግ አሉላ ከበደና ቆንጅት ታየ ወይዘሮ ማርታን አወያይተዋቸዋል። ቀጥሎ ይቀርባል።
አለ ብርሃነ ትንሣኤው አደረሳችሁ ሁላችሁም።
እንኳን አብሮ አደረሰን። እንኳን አደረሳችሁ ሁላችሁንም።
ለረጅም ዓመታት ሌሎችን በመርዳት ላሳለፉት ጊዜ ትልቅ እውቅና ነው። እንኳን ደስ ያለው።
እግዚአብሔር ይስጥልኝ። ይሄ እውቅና በአንድ በኩል ደስታ አለው፣ በሌላው በኩል ትንሽ ግል ሆነብኝ። ፕሮጀክት መርሲ ውስጥ የሚሰሩ ሰዎች የልጅ ልጆቼ ሁሉ ገብተዋል። አንደኛው። ሁለተኛ፣ ብዙ ሰዎች ንብረታቸውን በማካፈል ሀሳብን በማካፈል የምሰጣቸውን ሀሳብ እኔ በተፈጥሮ ስጦታዬ የሀሳብ ምንጭ ነኝ። ብዙ ነገሮች አስባለሁ፣ እንዴት ብናደርገው እንደሚሻል፣ እንዴት ብናደርገው እንደሚቀል። ስጦታዬ ይሄ ነው። የእግዚአብሔር ምስጋና ይድረሰው። ስጦታዬ ያ ሆኖ ያንን ደግሞ እየተቀበሉ ጥሩ አሰብሽ እያሉ ስራ ላይ ማዋሉ ላይ አእምሯቸውን፣ ንብረታቸውን፣ ጊዜያቸውን የወሰዱ ብዙ ሰዎች ስላሉ ይሄ አሁን የተቀበልኩትም ከዚህ ቀደምም የተቀበልኳቸው አንድ ሶስት አራት ተቀብያለሁ። እነዚህ ሁሉ ብዙ ሰዎችን የሚያካትቱ ስለሆኑ በእኔ ብቻ ስም እንዲጠቀለሉ ደስ አይለኝም። ለምን? የሌሎቹ ድካም ሁሉ ይሰማኛል። አንድ ነገር ፍሬ ላይ ለማድረስ አንድ ሰው ብቻውን አይደለም። እና የሚገርማችሁ ነገር ነው፣ ዩሮፕ ውስጥ ጭምር አሉ ሰዎች፣ እዚህ አሜሪካን ሀገር ውስጥ አሉ፣ ኢትዮጵያ ውስጥ አሉ። ሰባት አፍሪካ ሀገሮች ውስጥ ሰርቻለሁ። በደርግ ጊዜ 18 አመት ሙሉ አፍሪካ ሀገሮች ውስጥ ስዞር ነው የኖርኩ። ስደተኞችን ስፈልግ ወዲህ እንዲመጡ፣ ወደ ሌላ ሀገርም እንዲወጡ፣ ካሉበት ሁናቴ እንዲወጡ። ይሄንን ሁሉ ለማድረግ የብዙ ሰው አእምሮ ገብቶበታል። ታዲያ ጠቅለል ብሎ ከኔ ስም ጋር ብቻ ሲጠጋ መሰራቱ ደስ እያለኝ፣ ግል ሲደረግ ከፋ ይለኛል።
ቅንነቱን ያሳያል። በእርግጥም ተባባሪዎችን፣ አጋሮችን እንዲታወቁ ማድረጎ ተገቢ ነው። ይሄ ግን ቅድም እርስዎ እንዳሉት በአንድ በኩል ሀሳብ አመንጪ መሆኖ፣ በሌላ በኩል ደግሞ ለእናቶች እውቅና የሚሰጥ ድርጅት እንደመሆኑ በእርግጥ እርስዎ ሲታወቁ፣ እርስዎ ሲሸለሙ፣ ሌሎችም ተከበሩ ተሸለሙ ይመስለኛል።
እውነት ነው። አንድ ወዳጄ እዚህ አንድ በዓል አድርገውልን ነበረ ለዚሁ ጉዳይ። አሁን ፎርት ዌይን ነው ያለሁት፣ የምንኖርበት ከተማ
ኢንዲያና
ውስጥ። እና ትናንትና በዓል አረጉና አንደኛው ወዳጄን መጀመሪያ የደገፈችኝን እንድትነሳ አድርጌ ስናገር፣ አንደኛዋ እኔ ቅድም ለእናንተ ያልኩትን ጠቀስ እንደማድረግ ሳደርግ፣ ማርታ እኛም እኮ ደስታው ይሰማናል፣ ደስታው የሚሰማን ይሄንን እድል ሰጠሽን አለች። እና ትንሽ ገረመኝ። በዚህ አይነትም ሰዎቹ መውሰዳቸው ደስ ብሎኛል። በአንድ በኩል
ለአድማጮች ደግመን ለማስተዋወቅ የምንወያየው የዛሬ እንግዳችን በቅርቡ የ2016 ናሽናል ማደርስ ኦፍ አቺቭመንት የተባለ ታላቅ እውቅና ያገኙት ወይዘሮ ማርታ ገብረ ጻድቅ ናቸው። ወይዘሮ ማርታ እንግዲህ የእርስዎ መሸለም ቀደም ብሎም አሉላ እንዳለው የሀሳቡ አፍላቂ በመሆኑ ያን ሀሳብ ተከትለው ያጀቡት ሰዎችም ራሳቸውም እንደተሸለሙ የቆጠሩበት ነው እና አብረውት ከሚሰሩት ከሚያገለግሉትም ይህንን ምስክርነት ሰምተዋል። እስቲ ስለ ሽልማቱ ድርጅቱ ማን እንደሆነ ሌሎችም ተሸላሚዎች እንዳሉበት እንረዳለን፣ ሰፋ አድርገው ያብራሩልን።
እሺ። እንደ ተነገረኝ ለዚህ ሽልማት ተወዳዳሪነት 300 ሴቶች ቀርበው ኖሯል። እኔ ኦፍኮርስ ይህን አላወቅኩም አስቀድሜ። ከዛ መካከል አምስት ሴቶች ነን የተሸለምነው ተመርጠን እና ከአፍሪካ ውስጥ እንግዲህ ኢትዮጵያዊ በትውልድ እኔ ነኝ። ሌሎቹ ከዚሁ አካባቢ ናቸው። ብዙ ትልልቅ ስራ የሰሩ ናቸው። ተነግሮላቸዋል በጥቂቱ በሙሉ መንገድ ጊዜ ስለማይኖር እና ሁናቴው እንደዛ ነው የነበረው። ለምርጫው
ድርጅቱ ተቋሙስ ናሽናል ማደርስ ኦፍ አቺቭመንት ማን ነው? በድረገጻቸው ላይ ያገኘነው መረጃ ቀደም ብዬ እንደጠቆምኩት እናቶችን በቤት ውስጥ በስራ ቦታ በየትኛውም የዓለም ክፍል እውቅና ለመስጠት ለማክበር የተቋቋመ መሆኑን ለትምህርት አገልግሎት የሚሰጥ መሆኑን ይናገራል። ስለ ተቋሙ እርስዎ ምን ተረድተዋል?
እኔ ስለ ተቋሙ ይህንን ያህል ብዙ አልተረዳሁም። እንደውም እንደ እውነቱ ከሆነ መመረጤን የሚገልጸው ጥሪ ሲደርሰኝ ነው መኖሩን የሚያወቅኩት። አሜሪካን ሀገር እያንዳንዱ ስቴት በአመት በአመት የስቴቱ እናት ብሎ በሰሩት ሙያ ባደረጉት ልዩ ነገርና ለሴቶች ጠቃሚ የሆነ ነገር ምሳሌነት የወጡበትን ስራ ገልጾ አንዲትን እናት ይመርጣሉ። እዚህ እንዲያና ውስጥ እኛ እንዲያና ነው የምንኖረው እና እዚህ እንዲያና ውስጥ በየአመቱ እንደዚህ ሴቶች ተመረጡ ሲባል ወዳጆች የሚተመረጡ አሉ። በዚህ አውቀዋለሁ። ናሽናል የሆነውን የመላ አሜሪካንን የሴቶች ይሄንን ያህል መከበር ግን አሁን ነው ያወቅኩት። መኖሩንም አላቅም ነበረ። ከስቴቶቹ ሁሉ ተመራጮች ስራቸው ከተደነቀ እቺ ሰው ለዚህ ክብር ለመመረጥ ይገባታል ብሎ ለዚህ ለናሽናሉ ሰፋ ያለ ስለዛ ሰው ዘርዝሮ ጽፎ ያቀርባል እና ከያለበት ያ ይመጣላቸዋል ለነዚህ ለናሽናል እናቶች ክብር ሰጪዎች ቦርድ እና ከዛ መሐከል ነው እንግዲህ የሚመርጡት እና እዛ ውስጥ ነው የኔ ስም ብቅ ያለው። ሰነተሮች፣ ኮንግረስመኖች፣ የሰነተሮች ሚስቶች፣ ኮንግረስ ረዳቶች እነዚህ ብዙ መጡ። በአጋጣሚ እነዚህ ስራው ላይ የረዱንን ሰዎች ተጋብዘው ኖሮ መጥተዋል።
የፊታችን እሁድ በአሜሪካ የእናቶች ቀን ይከበራል። ከወይዘሮ ማርታ ገብረ ጻድቅ ጋር የተደረገው ውይይት ሰፊ ክፍልም እሁድ በራዲዮ መጽሔት ይቀርባል። እንድትከታተሉ እንጋብዛለን።
አድማጮች፣ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በአውሮፓውያን የቀን ቆጠራ ስሌት መሰረት እንዲህ እንደ ዛሬው በየአመቱ ሜይ 3 ቀን የሚታሰበው የዓለም የፕሬስ ነጻነት ቀን የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ በዓለም ማህበረሰብ ዘንድ ስለ መገናኛ ብዙሃን ነጻነት አስፈላጊነት ያለውን ግንዛቤ ከፍ ለማድረግ የታለመ ነው። በያዝነውም ዓመት ዩኔስኮ የመገናኛ ብዙሃን ነጻና ከሌሎች ተጽዕኖ ውጪ መሆን ለሰው ልጆች እድገትና ልማት ወሳኝ መሆኑን ለማሳየት በያዘው ውጥን ይህንኑ አመላክቷል። በዚህ ሁከት በበዛበትና ዓለም አቀፍ ትብብርና እርምጃዎችን የሚጠይቁ አዳዲስ ፈተናዎች ጨምሮ በዓለም ዙሪያ ልዩ ልዩ ለውጦች እየታዩ እንዳሉበት ሁነኛ መረጃ ከመቼውም ይልቅ እንዲህ እንዳሁኑ እጅግ አስፈላጊ የሆነበት ጊዜ የለም ያሉት የድርጅቱ ዋና ዲሬክተር ኤርና ብሮኮቫ የመገናኛ ብዙሃን ነጻነት የተጠበቀበት ምህዳር የህዝብ መብት መጠበቁን የሚያረጋግጥ በትክክል የሚሰራ ስርዓት መኖርን ይጠይቃል ብለዋል። ባለፉት ጥቂት ዓመታት በሁሉም የዓለም ክፍሎች የኢንተርኔት አገልግሎት ነጻነትን ጨምሮ በአጠቃላይ የመገናኛ ብዙሃን ነጻነት በመንግስታዊም ሆኑ መንግስታዊ ባልሆኑ ኃይሎች በእጅጉ ተባብሶ ተዘግቧል ይላል ርዕሰ አንቀጹ በማብራሪያው። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር በዓለም ዙሪያ የተለያዩ አገሮችን የዜጎች የሰብአዊ መብት አያያዝ አስመልክቶ ባወጣው ባለፈው ዓመት ዘገባው መንግስታት የዜጎችን መሠረታዊ የንግግርና የመሰብሰብ ነጻነት፣ ጋዜጠኞች መንግስትን የሚተቹ ወይም የሚያጋልጡ ጽሑፎች በመጻፋቸው ብቻ ለእስር የተዳረጉባቸውን ጨምሮ አገሮች በተለያዩ መንገዶች የዜጎችን መብት በስፋት መጣሳቸውን ዘርዝረዋል። እንደ ዘገባውም ዝርዝር የዜጎችን መብት ለመጣስ አንዳንዶቹ አዳዲስ ህጎችን ሲያወጡ፣ ሌሎቹ የቀደሙ ህጎቻቸውን አሻሽለው ወይም አጠናክረው አሻሚ ቃላት፣ ሐረግና ትርጓሚዎችን በመጠቀም ጋዜጠኞችን ለማዋከብ ለእስርና ነጻነትን ለመገደብ ሲጠቀሙበት መስተዋሉን በጸረ ሽብር ስም የወጡ ህጎችን ጨምሮ መብቶችን ለመጣስ መዋላቸውን ይኸው ዓመታዊው የዩናይት ስቴትስ የውጭ ጉዳይ ሚኒስቴር
የሰብአዊ መብት አያያዝ ዘገባ ማመልከቱን ያስረዳል። ርዕሰ አንቀጹ በዲሞክራሲ ሂደት ላይ አደጋ መደቀን ብቻ አይደለም ሲሉም ለዚሁ ዓመታዊ የሰብአዊ መብት አያያዝ ዘገባ መግቢያ የጻፉትን የውጭ ጉዳይ ሚኒስትር ጆን ኬሪን የጠቀሰው የዕለቱ ርዕሰ አንቀጽ ነጻ ፕሬስና ነጻ ማህበረሰብ የሚያብብና የሚበለጽግ ዲሞክራሲ መረጃ ቦይና እንደ ሕይወት ሰጪ ደም ናቸው ያሉትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ የምሽቱ ፕሮግራማችን እዚህ ላይ ተጠናቋል። ነገ እስክንገናኝ በሰላም ቆዩን። አሁን ትግርኛ ፕሮግራም ይቀጥላል።